ጋቢና ቪኦኤ ከአሜሪካ ድምፅ ዋሽንግተን ዲሲ የሰኞ ምሽት ሰኔ 6 2014 ዓ.ም መሰናዶውን ጀመረ። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ መሰናዶውን የመራው ኤደን ገረመው ከአቀናባሪያችን ኤልያስ አስማረ እንዲሁም ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ከአሁን ሰዓት ጀምሮ ከመሰናዶውን እየመራው አብሬያችሁ እቆያለሁ። ለዛሬ አብዛኛውን ሰዓታችንን የሚወስደው የቀጥታ የስልክ ውይይታችን ነው። ይህ ውይይታችን የዩኒቨርሲቲ ህይወት ፈተናዎች፣ የጊዜ አጠቃቀምና ውጤታማነት ላይ ያተኩራል። ሁለት ወጣት ዩኒቨርሲቲ ተማሪዎች በስልክ መስመራችን ላይ ይገኛሉ። ስፖርትና ሙዚቃ ይዘናል። መሰናዶውን እንድትከታተሉ እየጋበዝን አሁን ወደ ውይይቱ እንሻገራለን። የቀጥታ የስልክ ውይይታችንን እንጀምር ነው። በዛሬው ውይይታችን የዩኒቨርሲቲ ቆይታን ስኬታማ ማድረግ ላይ እናተኩራለን። ከተማሪዎችም ጋር የምንወያይ ይሆናል። ዩኒቨርሲቲ ማለት ከቤተሰብ ቁጥጥር ውጪ ራስን ወደ መቻል የምንሸጋገርበት የትምህርት ዘመን ብቻ ሳይሆን ራስን የማወቅና ማንነትን መሰረት የምንጠልበትም ዘመን ነው። ብዙ ጊዜ ወጣቶች ታዲያ ወደ ሌላ ከተማ ለትምህርት ተመድበው የሚሄዱበትም አጋጣሚዎች ይፈጠራሉ። ከተለያዩ ቦታዎች ከመጡ ተማሪዎችና ሰዎች ጋርም ይተዋወቃሉ። ነገር ግን ሙሉ ነጻነት ሲገኝ ደግሞ ግራ መጋባት ያጋጥማል። የጊዜ አጠቃቀምን በተመለከተ፣ የገንዘብ አጠቃቀምን በተመለከተ የተለያዩ ፈተናዎች ነው የሚያጋጥሙት። ይሄ ደግሞ በትምህርት ላይ ጥሩ ውጤት እንዳይኖር በማድረግ የመመረቂያ ዘመንን ያጓትታል። ከዚህ በተጨማሪም ደግሞ ለጥናት ይጠቅማል በሚል ሱስ ውስጥ መግባት አሊያም ደግሞ ትምህርቱን ቸል ብሎ ጊዜን በመዝናናት ካሳለፉ በኋላ ፈተና ሲደርስ መጨናነቅ ያጋጥማል። በዩኒቨርሲቲ ህይወት ውስጥ ስለሚያጋጥሙ ተግዳሮቶችና የሰዓት አጠቃቀምን በተመለከተ ሁለት ተማሪዎችን ጋብዘናል። የመጀመሪያው እንግዳችን አብነት ምትኩ ይሰኛል። የስድስተኛ ዓመት የቅዱስ ጳውሎስ ሆስፒታል የህክምና ተማሪ ነው። አብነት ሰላም ጤና ስጥልኝ እንደምን አምሽተሃል?
ሰላም ጤና ስጥልኝ። ሰላም።
እሺ አብነት፣ ጥሪያችንን አክብረህ ስለመጣህ እናመሰግናለን። ሁለተኛው እንግዳችን ደግሞ እሺ ሁለተኛው እንግዳችን ደግሞ ህይወት ለማ ናት። ህይወት የአራተኛ ዓመት የአዲስ አበባ ዩኒቨርሲቲ የህግ ተማሪ ናት። ህይወት ጤና ስጥልኝ እንደምን አምሽተሻል?
አብሮ ይስጥልን። እንዴት አለሽ? ደህና ነሽ?
አለን እግዚአብሔር ይመስገን። ህይወት በጣም ነው የማመሰግነው ጥሪያችንን አክብረሽ ስለመጣሽ። ወደ ውይይታችን እንሻገር። አብነት ካንተ ልጀምር። እንግዲህ የህክምና ትምህርትን ስትማር ወደ ዩኒቨርሲቲ ስትገባ መጀመሪያ ላይ አስበው ይሄ የገባኸው በኋላ ላይ ያጋጠመህ ተግዳሮት ምን ይመስላል?
ያው ዩኒቨርሲቲ በተለይ ደግሞ መጀመሪያ ዓመት ላይ በጣም ብዙ ተግዳሮቶች አሉ። ብዙ ነገሮች ከጓደኞችሽ ሰምተሽ ነው የምትገቢው። ግን ከነጻነቱ ጀምሮ ነው የሚጀምረው። ማለት ከዚህ በፊት ሁሉ ፕሮግራሞች ወይ ነገሮች የምታደርጊበት በጓደኞች በቤተሰቦች ተወሰነ ነው። አሁን ግን ሙሉ ጊዜ ለብቻሽ የምታገኝበት ስለሆነ ከዛ ይጀምራል ጭንቀቱ። የጥናት ሰዓት አዲስ ማውጣት አለብሽ። ቤተሰብ ጋር ያለሽ በነበረ ጥናት ሰዓት አይደለም እዚህ ጋር ፕሮግራሞች ይለያያል። አዳዲሶች ቅድም እንዳልሽው አዲስ ጓደኞች ይኖራሉ። ከነሱ ጋር መግባባትና ከአብሮ አደጎች ካደግሽበት ተለይተሽ አዳዲስ ሰዎች አግኝተሽ አዳዲስ ጓደኛ ማፍራት ይኖርብሻል እና ይህም አንድ ተግዳሮት ነው። ትምህርቱ ላይ ምን አይነት ውጤት ከራስሽ ኤክስፔክት እንደምታደርጊ እና እሱ የራሱ በጣም የሚያስፈልግ ነገር ነበረ። ማለት እንደ ሀይ ስኩል አይደለም፣ አዲስ ትምህርት ጀምረሻል። ስለዚህ ስንት ጥሩ ውጤት ምን ማምጣት እንዳለብሽ የሚባለውንም ነገር ብዙ አታውቂም፣ እሱም ያስጨንቅሻል። ሌላው ደግሞ ሁልጊዜም ብዙ ሰዎች አሉ እና የተዘጋጀውን ዝግጅት ከሌሎች ያነሰ ነው ወይ የሚለው ነገር ይሄ ደግሞ ከእድሜ ጋር ተያይዞ ኮምፒቲቲቭነስ እሱም ሌላ ተግዳሮት ነበረ። ኢቨን ከመመገቢያ ሰዓት ለውጥ ጋር በተለይ ደግሞ አዲስ ቦታ ደግሞ ኬች አዲስ አካባቢ መልመድ አዲስ ዶር ይሁ ከማጣቂያቸው ስድስቶች ጋር ተቀምጠሽ ኖርማል ነገር መጀመር ምናምን በጣም ብዙ የሚያስፈልጉ ነገሮች ነበሩት እና ብዙ ነገር ደግሞ ሰምተሽ ደግሞ ፕሮጀክት ሴክሽን ታረጊው ነገሮች አሉ ምናምን ነገር እነሱ ደግሞ
አብነት አንድ ጊዜ ላቋርጥ ምናልባት ሄድፎን እየተጠቀምክ ከሆነ ስልኩ ለየት ያለ የሚረብሽ ድምጽ አለው ወደ ሄድፎኑን ማቋረጥ ትችላለህ እባክህ?
አይ ያ ሄድፎን ነው ያናገርኩሻለሁ።
እሺ ቀጣ ትንሽ ድምጽ የሚረብሽ ድምጽ አብሮ ስላለ ነው። እሺ ሐሳብህን ጠቅለልኝና ወደ ህይወት ተሻገራለሁ።
እሺ እና በቃ እንደነገርኩሽ ነው በጣም ብዙ ድምጽ ነበር ያው ዞሮ ዞሮ በጊዜ ሂደት እንትን ያለ የቀለለና መስመርሽን ያገኘሽ ስትሄጂ ይጠፍናቸው አብዛኞቹ ነገሮች እና ይሄ መስራት መጀመሪያ መስራት የነበሩ ቻሌንጆች።
እሺ በጣም ነው ማመሰግነው። ህይወት ወደ አንቺ ልምጣ። አንቺስ ዩኒቨርሲቲ ስትገቢ እንግዲህ አሁን ከአራት አመት በላይ ቆይተሻል ወደ አራት አመት ሆነሻል። ስለዚህ ያጋጠሙሽ ተግዳሮች ምንድን ናቸው?
አብዛኛው አስመስላቸዋል ዛሬ ትንሽን ለመጨመሪያ ኃይል በመጀመሪያነት ያጠቀመኝ ነገር ሲሰቡና ለአመት ነበር ዩኒቨርሲቲ ሲስተም መላመድ ፈልገኝ ነበረ። ሀቲ ላይ ነበረ ስሞሮ ኮንክሪቲንግ የምንለው አይነት የተመሳሳት ሂደት ነበር እና እዚህ ዩኒቨርሲቲ ስንገባ እኛንን ብዙ ማጆሪቲን ስራ መስራት ያለብን እና ከዛ ከሀይ ስኩል ጀምሮ ይህን ሲስተም እንድንላመድ ስላልተደረገ እዚህ ስመጣ ትንሽ ኮንፊውዝ አድርጎኝ ነበረ። ሲስተሙን አዳፕት ማድረግ ማለት ነው። ሌላው ያው አብነትም እንዳለው የሆነ በጣም ሰፊ ዓለም ነው ዩኒቨርሲቲ ዓለም። ከሰዎች ጋር መግባባት፣ መላመድ፣ አብሮ መኖር፣ መቻቻል ምናምን የሚባሉ ትምህርት ቤቶችን ከነበርንበት ከትንሽ ከነበርናቸው ቤተሰቦቻችን ጋር ስንኖር ያለውን ኮንፈርት እዚህ ማግኘት እንደማንችል መቀበልም አንድም ችግር ነው። ሁለተኛም ራሱን ለማለማመድ ትንሽ ቻሌንጅ አድርጎኝ ነበረ። ሌላው የገንዘብ አጠቃቀም ችግር ነው። ገንዘብ ላይ በጣም ክፍተት ነበረብኝ እኔ ፐርሶናል ይመስለኛል። እዚህ ደግሞ ዩኒቨርሲቲ ስገባ በጣም
ቶሎ ቶሎ ያልቅብሻል ገንዘብሽ ያሹ
ቶሎ ቶሎ ትሻለን እና እሱም አንድ ቻሌንጅ ነበረ። ግን ያው እንዳልሆነ ሲስተም ውስጥ ላመጁ በጊዜ ሂደት ውስጥ በእድሜ ጥሩ መቋቋም ይቻላል ብዬ አስባለሁ።
እሺ እዛው አንቺ ጋር ልቆይና በተለይ ደግሞ ሴቶችን የሚያጋጥማቸው ተግዳሮት ምንድን ነው ስትይ ያለሽ ከዩኒቨርሲቲ ከቤተሰብ ራቅ ብለው ሲኖሩ ብቻቸውን ለየት ብሎ የሚያጋጥማቸው ነገር ምንድን ነው?
በብዙ ችግሮች እንጋለጣለን ሴቶች በአቅማችን መጠን ያው ምልከታዎች ምክንያት ማለት ነው። እኔ እንኳን እግዚአብሔር ይመስገን ማለት እችላለሁ ብዙም እንደዚ አይነት ችግሮች አላጋጠሙም። ምክንያቱም አዲስ ዩኒቨርሲቲ ትንሽ እውቀትም ቀመስ ከተማም ቀመስ የሆነ ቦታ ስተነ ስለሆነ ብዙ እንደዚ አይነት ቻሌንጆች አላየሁም። ምናልባት በገጠር ሰ ዩኒቨርሲቲዎች ከግሬድ አስጣት ጀምሮ ሊሆን ይችላል። እንዲሁም ሴትነት መሰረት ባደረጉ ጥቃቶች ምናምን ብዙ ሊያጋጥማቸው ይችላል። ግን እኔ አሁን ባለውበት
እሺ አብነት ደግሞ ወደ አንተ ልምጣ። ዩኒቨርሲቲ ውስጥ ስላለ የሰዓት አጠቃቀም ነው ቀጥለን የምናነሳው። በተለይ ደግሞ አሁን የሕክምና ትምህርት ዘርፍ ሁለታችሁም ያላችሁበት የትምህርት ዘርፍ ከፍተኛ የሆነ ሰፊ ንባብና ስራን የሚጠይቅ ትጋትን የሚጠይቅ ነው እና በተለያዩ አሁን ከሱ ውጪ የተለያዩ ክለቦች ላይ መሳተፍ ሊሆን ይችላል፣ ስፖርት ሊሆን ይችላል፣ መንፈሳዊ ህይወት ወይም ደግሞ መዝናናትም ላይ ሊሆን ይችላል። ጥናትንና ሌሎች ጉዳዮችን እንዴት ነው አቻችሎ መሄድ የሚቻለው? በተለይ ደግሞ ለፈተና ሰሞን ይሄ ቴንሽን የሚባለው በተለምዶ ዩኒቨርሲቲ ውስጥ ያለው ጭንቀት ውስጥ ሳይገቡ ጊዜን በአግባቡ መጠቀም ይቻለው እንዴት ነው?
እኔ ኤክስትራ ካሪኩላር አክቲቪቲ ወይ ከትምህርት ውጭ ያለው አክቲቪቲ የትምህርቱን ያህል በጣም አስፈላጊ ነው ብዬ ነው ማምነው። ምክንያቱም ግን ይህ ሲሆን አንዱ ተመስቶ ወደ አንዱን በመተው ሳይሆን ባላንስ መደረግ አለበት። አሁን ለምሳሌ ግን ይሄ እንደየሰው እንደየግለሰቡ በፍላጎትና ችሎታን መሰረት አድርጎ የትምርቱን ያው ዋንኛው ትምርት አንድ ወደዛ ዩኒቨርሲቲ ከሄደበት ምክንያት ትምርቱን ስኮነ ድረስ ትምርቱን ላይ ፎከስ ተደርጎ ግን በጣም አስፈላጊ ነው ብዬ አምናለሁ። እና ምንድነው ተማሪዎች ይሄን እንትን ባለ መጀመሪያ ላይ ያው መጀመሪያው ላይ ሁሉም ጋር ለመሄድ አለመሞከር ነው። ለትምህርቱ የትኛው ሰዓት ይታኛል ለትኛው ስኬት ድረስ ባነ ቤቱ ጋር ቦታ የሚለውን ከያዙ በኋላ ቀሪውን ጊዜ ከፋፍሎ በዝንባሌ እና ማድረግ በሚፈልጉት መልክ ከትምህርት ውጭ ያሉ አክቲቪቲዎችን መደረግ አለበት ብዬ ነው የማስበው። እና በጣም ኢንዲቪዥዋል ደግሞ ይሄ ግለሰቡ መሰረት ያደረገ መሆን አለበት። ትምህርቱ በጣም ጥናት ይፈልጋል ተብሎ አራሳንትን ቢል ያው አእምሮ የሆነ ያህል ነው እንትን የሚለው ግድ ያስፈልጓል። የታወቀ ነገር ስለሆነ ማለት ነው እረፍት ያስፈልጋል። እነዛን እረፍት ሰዓቶችን ከፋፍሎ ምክንያቱም ዩኒቨርሲቲ ተገብቶ የሆነ አይነት ትምህርት ብቻ ሳይሆን አጠቃላይ ትምህርቱ ሙሉ እንትን የተሟላ ሰው ሆኖ መውጣት እስከሆነ ድረስ በተለይ ከሰው ባለ እንትንን ምናምን የምንማረው እንደዚህ ከትምህርት ውጭ ባሉ አክቲቪቲዎች ጋር በመሆኑ በተመሳሳይ እንደ ትምህርቱ አይነት ነው ብዬ ማስበው ያን ያል ኢምፖርታንት ነው ብዬ ማስበው።
ህይወት፣ ወደ አንቺ ልምጣ። ለአንቺም ተመሳሳይ ጥያቄ ነው ያለኝ፣ ስለ ሰዓት አጠቃቀም ነው። ለምሳሌ አሁን አንቺ ምን አይነት ክለቦች ውስጥ ትሳተፊያለሽ? እና የተለያዩ ክለቦች ላይ መሳተፍን ይሆናል ወይም ደግሞ በግል ለመዝናናት ጊዜ የማሳለፍ እና ትምህርቱን እንዴት ነው ማቻቻል የሚቻለው?
እሺ፣ አመሰግናለሁ። አንድ የሚባል አባባል አለ፣ ላይክ ዩኒቨርሲቲ ሲገባ ሰዓት የለም ጊዜ የለም ትምህርት ብቻ ነው ምናምን የሚሉ የተሳሳቱ አመለካከቶች አሉ። እውነቱን ለመነጋገር ዩኒቨርሲቲ ውስጥም እንዳለ ተማሪ ብዙ ጊዜ አለ፣ በጣም ሰፊ ጊዜ አለ። አንድ ትምህርት ብቻ አይደለም፣ ሁለት ሶስት ትምህርት ደረጉ መማር የሚያስችል አይነት ሰዓት እንዳለ ማለት ነው። ምንድነው አሁን እዚህ ጋር ፖይንቱ የዛ ሰው ባህል ወይም የዛ ሰው ማንነት እንዴት ነው እነዚህ ነገሮች አቻችሁ የሚቀጥለው የሚለው ነገር ነው። እና ብዙ ጊዜ ያለ ዩኒቨርሲቲ ብዙ ነገሮች ላይ ለመሳተፍም ይችላል። እና እኔናውን ፐርሶናል ጥያቄ ህግ ተማሪ ነኝ። እና ቲዎሬቲካል ኖሌጁ እንደ ፕራክቲካሉ እኩል ነው፣ ምንም የሚበላለጥ ነገር የለውም። ስለዚህ የተቻለ መጠን ፕራክቲሱን ለማወቅ ጥረት አደርጋለሁ። የተለያዩ ኢንተርንሽፖች ላይ ይሳተፋለሁ። ከነዛም መካከል ኤው የሚባል አንድ ድርጅት አለ፣ አሶሲሽን ኦፍ ሜን ሴቶች ላይ ነው የሚሰራው። እዛ ይሳተፋለሁ፣ ኔትወርክ አደርጋለሁ ከሰዎች ጋራ። ወደፊት ስራ አስጨርስ ያው የሰው ሀብት ሰው ነው አይደል? እና ሰዎችን ማወቅ ሰዎች ጋር ኮሚኒኬት ማድረግ ምናምን አደርጋለኝ። አሁን በዚህ እድሜ በዚህ ሰዓት ማለት ነው። እና ሰዓት ይበቃል። ፕሮካስቲኔት አለማድረግ ነው ዋናው ጥበቡ ያለው። እና ለነገ የሚባል ነገር አለማስቀመጥ፣ ዴድላይኖችን አለመጠበቅ። አንዳንድ ሰው ዴድላይን ኤፌክቲቭ የሚሆናለ፣ ግን እንደዛም ቢሆን ኢነርጂ ሴቭ ለማድረግ ቀድሞ መጨረስ ይቻል። አሳይመንቶች፣ ትምህርቶች፣ ፈተናዎች ምናምን ሲኖሩ እነዚህ ያው የሚጎዘቡት ነገሮች ናቸው ብዬ ነው ማስበው።
በጣም ነው የማመሰግነው ህይወት። በፌስቡክ ገጻችን ላይ እንድንደውላቸው ስልክ ቁጥራቸውን አስቀምጠው የደወልንለት አድማጭ አለ። የእሱ ፍጹም ደሹ ይሰኛል። የእሱን አስተያየት ሰምተን እንመለስ።
ዩኒቨርሲቲ ውስጥ ያው እኔ ሲኒየርም ከመሆኔ አንጻር በጣም ብዙ ፈተናዎች አሉ። ተማሪዎች መጠንቀቅ ያለባቸው ነገር አብዛኛው ነገር እንግዲህ የሰዓት አጠቃቀም የሚለው እና ደግሞ ከሱስ መጠንቀቅ አለባቸው ላለው ምክንያቱም ያው ሰብን ጥለው ነው የመጡት፣ ማንም ተቆጣጣሪ የላቸውም። ላለመግባት እንግዲህ በተለያዩ ነገሮች ማድረግ አለባቸው። ለምሳሌ አሁን ለምሳሌ የሰዓት አጠቃቀማቸውን ፕሮግራም በማውጣት መቼ የኛው የትኛውን ኮርስ ያነባለው ዛሬ የትኛውን እንትን አነባለሁ ዛሬ ነገ ደግሞ የትኛውን አጣለሁ።
ፍጹም ደሹ ይባላል አስተያየት ሰጫችን። ከፌስቡክ ላይ ስልክ ቁጥሩን አግኝተን ነው የደወልንለት። ፍጹም የአምስተኛ ዓመት የድሬዳዋ ዩኒቨርሲቲ የምህንድስና ተማሪ ነው። ውይይታችንን እንቀጥላለን። የፍጹምን ለአስተያየቱ እናመሰግናለን። እንግዲህ አብነት ወደ አንተ ልመለስና ፍጹምን ሰምተኸዋል። ስለ ሰዓት አጠቃቀም ስለ ሱስም አንስቷል። በተለይ ደግሞ ስለ ሱስ ትንሽ አጽንኦት ሰጥተን ብንመካከርም ደስ ይለኛል። ምክንያቱም ደግሞ ተማሪዎች ጊዜያቸውንም ሀሳባቸውንም ለመጠቀም ሲሉ ሀሳብ ይሰበስባል፣ ትኩረታችንን ይጨምራል በማለት ሱስ ውስጥ ይገባሉ። እና እዚህ ላይ ያለህ አስተያየት ምንድን ነው? እሱ
ምንድን ነው እኔ እዚህ ጋር ያለኝ አሰት መጀመሪያ ላይ በተገባ በኋላ በተለይ አንደኛ አመት ላይ የሚኖሩ ልምዶች እስከ መጨረሻው ድረስ ሲቆዩ ናቸው። እና ደግሞ በጣም አንደኛ አመት ላይ ወይ ደግሞ አዲስ ገቢነት ያለ በጣም ትልቁ ችግር ለምንም ነገር በጣም በቀላሉ አዲስ ነገር ሊጀምር ይችላል። ዩኒቨርሲቲ ይደረግ ነገር ነው የዩኒቨርሲቲ ነገር ነው ተብሎ በቀላሉ አዲስ ነገር ይጀምራል። ገብቶ ያ ነገር እንዴት ነው አሁን አዲስ ስለም አይተው ማለት ነገር ውስጥ ይገባሉ። ከዚያ ነገር ጋር እንዴት ሃንድል እንደሚደረግ ለማወቅ ሁለት ሶስት አመት ሊፈጅ ይችላል። እና በዚህ ማለት ትምህርቶች ይጎዳሉ፣ ኮርሶች ሊያመልጡ ይችላሉ፣ አመቶች ሊደገሙ ይችላሉ። እና ይህ በመሆኑ በደንብ ጠንቀቅ ብለው ቆም ብለው ማሰብ እና ምንም እንኳን በጣም የፈጠነ ዓለም ውስጥ ቢሆንም ያሉት ትንሽ ረጋ ብሎ ነገሮችን እያዩና እያስተዋሉ ለመሄድ መሞከር ላይ አዲስ ተማሪዎች ቢያተኩሩ ከእንደዚህ አይነት እንትኖች ራሳቸውን መርካት መቆጠብ ይችላሉ ብዬ አስባለሁ።
አመሰግናለሁ። ውይይት ሰዓታችን እየተጠናቀቀ መሆኑ ተነግሮኛል። ህይወት፣ እንግዲህ ለአዲስ ገቢ ተማሪዎች በተለይ ደግሞ ለሴቶች ምን ትመክሪያለሽ? ምን አይነት አስተያየት አለሽ?
ለአዲስ ገቢ ተማሪዎች በተለይ ደግሞ ለሴቶች በመጀመሪያ ለመክራቸው ፋሽናቸውን፣ ፍላጎታቸውን አውቀው ሲገቡ ላለ ምክንያቱም ኦልሬዲ አንስት ሲሚል ካደረግሽ በኋላ ወደኋላ ማለት ይከብዳል። ስለዚህ መጀመሪያ ከመነሻው ከፋውንዴሽን ትክክለኛ ውሳኔ ላይ የሚፈልጉት ትምህርት መማር እንዲችሉ መወሰን አለባቸው እያስላለው ኦልሬዲ ግቢ ውስጥ በመስራቱ በጣም ብዙ ጊዜ ያለ ብዙ ነገሮች ላይ እንጌጅ ማድረግ ይቻላል። በተለይ ሴትነት ደግሞ የራሱ መብታት አለው እና የተለያዩ ኤክስትራ ካሪኩለር አክቲቪቲዎች ላይ ምናምን በመሳተፍ ራሳቸውን ማሻሻል በየጊዜው እንዲችሉ መክራለሁ። ሌላው ያው በቃ ተስፋ ለመቁረጥ መጣር፣ ለጊዜ መስራት እና የተሻለ ቀን እንመጣል ብሎ ማሰብም ጥሩ ነው። ምክንያቱም ብዙ ተስፋ የሚያስቆርጡ ነገሮች አሉ፣ በግልስም ሆነ በአጠቃላይ በዓለማችን በሀገራችን ደረጃ እና የተሻለን ነገር አስበው ተስፋ ባለመቁረጥ እንዲሰሩ እመክራለን ማለት ነው።
ህይወት፣ ቅድም ያልሽው ነገር ነበረ፣ ገንዘብ አጠቃቀም በተመለከተ ችግር አጋጥሞሽ ነበር። አጠር አድርገሽ ምን አይነት መፍትሄ ያገኘሽለት? እሱንም ጠቁመሽ ለፊ
እንዳልኩሽ ነው። መጀመሪያው ገንዘብ አጠቃቀም ክፍተት ነበረብኝ። ከዛ በኋላ እንዳልኩሽ ነው ሲስተም ቼክ ያደርጉሽ አልበረብ ነው ወጪዎችን ማወቅ ገቢ ከገቢ ጋር ወጪዎች ቤተሰብ ባላስቸገርበት መንገድ ራሴ ማኔጅ ማድረጋቸውን ጀመርኩኝ። ጓደኞችን ጋር ስዝናናም ሆነ ስንበላ ሼር እያደረግን ጀመርን። ማደባል ብዙ በርገር አይኖርብኝም ሼር ስናደርገው ኃላፊነት ይከፋፈላል እና ሶፍቴን ለማድረግ እጄ ላይ ያለውን ገበ ሶፍቴን ለማድረግ እነዚህ መንገዶች የሚጠቀሙት።
አመሰግናለሁ ህይወት። አብነት ደግሞ ወደ አንተ ልምጣ። አዲስ ተማሪዎች ወደ ዩኒቨርሲቲ ሲገቡ ማድረግ ያለባቸው ማወቅ ያለባቸው ነገር ምንድን ነው? እስቲ አጠር አድርገህ ጠቅልልኝ ሀሳብህን።
እሺ፣ በአጭሩ ስነግርሽ ማድረግ አለባቸው ብዬ ማስበው አካባቢውን በደንብ ለመረዳት መሞከር፣ የገቡበትን ፊልድ፣ የገቡበትን ግቢ፣ ያሉበት ዶር አላ አጠር ያለ ግምገማ ሰርቶ ከዛ ደግሞ በተቻለ አቅም ቀድሞ የገቡ ተማሪዎች ሲኒየሮች ካሉ እነሱን አማክሮ ምን ማድረግ እንዳለባቸው በዛ መንገድ በተመሳሳይ መንገድ ያለፍታልበት ስለሆነ ብዙ ጊዜ ብዙ ነገሩ ተመሳሳይ ነው እና አንቺ ልታልፍበት ያለሽ ወይ ያለፍበት ያለፈው ቀድሞ ያለፈ ሰው ካለ እሱን ማማከር ለመላ አእምሮን ክፍት አድርጎ ከአዲሱ እንትን ጋር ለምን እንደዚህ ያልሆነን ብሎ ሙጭጭ ሳይሉ አዲስ ነገሮችን ለመላመድ አእምሮን ክፍት አድርጎ እንትን ማለት። በተረፈ ሌላው ጊዜ የሚፈታ ነው። በጊዜ ነገሮች ሁሉም ሰው አዲስ እንደነበር እና በጊዜ ነገሮች ሰክነው መንገዳቸውን እንዲያገኙት እንደሚችሉ በማመን በዛ መንገድ መሄድ አእምሮን ክፍት አድርጎ የሰሙትንና የሚያዩትን ብሎ ሁኔታውን ተረድቶ ለዛ ሁኔታ የሚመጥን አይነት እርምጃዎች እየወሰዱ መቀጠል።
የዩኒቨርሲቲ ቆይታ፣ የትምህርት ቆይታና ስኬታማ የሆነ የጊዜ አጠቃቀምን በተመለከተ ያደረግነው አጭር ውይይት እዚህ ላይ ተጠናቀቀ። ተወያዮቼ አብነት ምትኩ የስድስተኛ ዓመት የቅዱስ ጳውሎስ ሚሊኒየም ሆስፒታል የሕክምና ተማሪና እንዲሁም ደግሞ ህይወት ለማ የአዲስ አበባ ዩኒቨርሲቲ አራተኛ ዓመት የህግ ተማሪዎች ነበሩ። ተወያዮቼ ሁለታችሁንም በጣም አመሰግናለሁ።
እናመሰግናለን።
በቀጥታ ወደ ተከታዮቹ ጥንቅሮች ነው የምናልፈው። ከመሻገሪያ ሙዚቃ በኋላ ተመልሰን እንመጣለን። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪ ዕለታዊ የወጣቶች መሰናዶ ነው። ዝግጅቶቻችንን በሳተላይት ኢትዮሳት ላይ እንዲሁም ደግሞ vamharik.com ላይ በድረገጽ እንዲሁም vamharik የፌስቡክ ገጽ ላይ ልታገኙአቸው ትችላላችሁ። ተከታዩ መሰናዶአችን ስፖርት ነው። ኬኔዲ አባተ የሳምንቱን ስፖርት ያስቃኘናል።
አፍሪካ አትሌቲክስ ሻምፒዮና ኢትዮጵያ አምስተኛ ደረጃን ይዛጠናቃለች። ከሰኔ 1 እስከ ትናንት ሰኔ 5 በሞሪሼስ በተካሄደው 22ኛው የአፍሪካ አትሌቲክስ ሻምፒዮና ኢትዮጵያ 4 ወርቅ፣ 6 ብርና 4 ነሐስ በድምሩ 14 ሜዳሊያዎችን በማግኘት ውድድሩን በአምስተኝነት አጠናቃለች። ኢትዮጵያ በውድድሩ ካገኘቻቸው ወርቆች ሁለቱን በኃይለማርያም አማራ አማካኝነት ያገኘች ሲሆን አትሌቱ በተሳተፈባቸው የ5000 ሜትር ወንዶች ፍጻሜና የ3000 ሜትር መሰናክል ነው ድል ያደረገው። ሌሎቹን ሁለት ወርቆች ደግሞ አትሌት ሞገስ ጡማይ በ10000 ሜትር የወንዶች ፍጻሜ እንዲሁም አትሌት ወርቁ ሀጌታቸው በ3000 ሜትር የሴቶች መሰናክል አስገኝተዋል። 10 ወርቅ፣ 5 ብርና 8 ነሐስ በድምሩ 23 ሜዳሊያዎችን በማሸነፍ ኬንያ ሻምፒዮናውን በበላይነት አጠናቃለች። ምንም እንኳን ደቡብ አፍሪካ በሜዳሊያ ቁጥር ከኬንያ በ13 በመብለጥ በአጠቃላይ 36 ሜዳሊያዎችን ብታሸንፍም በአንድ ወርቅ ተበልጣ ሻምፒዮናውን በሁለተኝነት ለመጨረስ ተገድዳለች። ባገኙት ያሊያ ቁጥር ከኢትዮጵያ ቢያንሱም በአንድ ወርቅ የሚበልጧት ናይጄሪያና አልጄሪያ በቅደም ተከተል 3ኛና 4ኛ ደረጃ ላይ ተቀምጠዋል። በሴካፋ 3ኛ ደረጃን ይዘው ተመለሱት ሉሲዎቹ የ5 ሚሊዮን ብር ስጦታ ተበረከተላቸው። በአስተናጋጇ ኡጋንዳ አሸናፊነት በተጠናቀቀው የሴቶች ሴካፋ ዋንጫ ኢትዮጵያ የነሐስ ሜዳሊያ አግኝታለች። በኡጋንዳ ሲካሄድ የነበረው የሴቶች ሴካፋ ዋንጫ ቅዳሜ ዕለት ፍጻሜውን ሲያገኝ በፍጻሜው ብሩንዲን 3 ለ1 ያሸነፈችው ኡጋንዳ ዋንጫውን በሀገሯ አስቀርታለች። በውድድሩ የተሳተፈው የኢትዮጵያ ሴቶች ብሔራዊ ቡድን ከታንዛኒያ ጋር ያደረገውን የደረጃ ጨዋታ 2 ለ1 በሆነ ውጤት አሸንፏል። በዚህም ብሔራዊ ቡድኑ ውድድሩን በሶስተኝነት አጠናቆ የነሐስ ሜዳሊያ አጥልቋል። የኢትዮጵያ ሴቶች ብሔራዊ ቡድን አባላት ሉሲዎቹ ውድድሩን አጠናቀው ትናንት ወደ አዲስ አበባ የተመለሱ ሲሆን ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጅራና ሌሎች የስፖርት ቤተሰብ አባላት አቀባበል አድርገውላቸዋል። አቶ ኢሳያስ በአቀባበል ስነ ስርዓቱ ላይ ባደረጉት ንግግር ሰሞኑን የኢትዮጵያ እግር ኳስ ትንሳኤ ነው ማለታቸውን ከፌዴሬሽኑ ያገኘነው መረጃ ያመለክታል። የወንዶቹ ብሔራዊ ቡድን ዋሊያዎቹ በማላዊ ግብጽ ላይ ባስመዘገበው ውጤትና እንተ በሴካፋ ባስመዘገባችሁት ውጤት ተደስተናል ሲሉ ማክለዋል። የአዲስ አበባ ከተማ አስተዳደር ለሉሲዎቹ የ5 ሚሊዮን ብር ሽልማት ያበረከተ ሲሆን ያስተዳደሩ ከንቲባ አዳነች አቤቤ በጽፈት ቤታቸው ባዘጋጁት ስነ ስርዓት ላይ ሽልማቱን ለቡድኑ አስረክበዋል። ቻይናና ሩሲያ ግንኙነታቸውን ይበልጥ ያጠናከሩ ባሉበት በዚህ ወቅት አንድ ቻይና የሴቶች እጅ ኳስ ክለብ ወደ ሩሲያ ሱፐር ሊግ ሊቀላቀል ነው። ሩሲያ በዩክሬን ያደረገች ካለው ጦርነት ጋር በተያያዘ ሰፊው ግዘት በማስተናገድ ላይ ብትሆንም እስካሁን ድርጊቱን ካላወገዘችው ከቻይና ጋር ያላትን የቅርብ ስፖርታዊና ፖለቲካዊ ግንኙነት በሚያንጸባርቅ መልኩ አንድ የቻይና ክለብ የሩሲያ የሴቶች እጅ ኳስ ሱፐር ሊግን እንዲቀላቀል ተዘግቧል። የሩሲያ የእጅ ኳስ ፌዴሬሽን ፕሬዝዳንት ሰርጌይ ሺሽካሬቭ ለሩሲያ የዜና ወኪል ታስ እንደተናገሩት በቻይና ተጫዋቾች የተዋቀረ አንድ የሴቶች የእጅ ኳስ ቡድን በ2022-2023 የሩሲያ የሴቶች የእጅ ኳስ ሱፐር ሊግ ውድድር ይሳተፋል። የቻይናው ክለብ በመጪው የውድድር ዘመን በሀገሩ የሚያደርገውን ውድድር ትቶ ጨዋታዎቹን በሩሲያ መዲና ሞስኮ የሚያደርግ ሲሆን ከሩሲያ የተለያዩ ክለቦች ጋር እንደሚገጥምም የታስ መረጃ ያመለክታል። በዩክሬን እየተካሄደ ያለውን ጦርነት ተከትሎ ዓለም አቀፉን የእጅ ኳስ ፌዴሬሽን ጨምሮ የበርካታ ዓለም ቀፍ ስፖርት አስተዳደር አካላት በሩሲያና ቤላሩስ ላይ እገዳን ጨምሮ የተለያዩ ማዕቀቦችን መጣላቸው አይዘነጋም። የእንግሊዝ ፕሪሚየር ሊግ የዝውውር መስኮት መከፈቱን ተከትሎ ክለቦች ከወዲሁ ለቀጣዩ የውድድር አመት ራሳቸውን ለማጠናከር ሩጫ ጀምረዋል። የዝውውር መስኮቱ ከመከፈቱም በፊት ከተጫዋቾችና ከክለቦቻቸው ጋር ቅድመ ስምምነቶችን በማድረግ ላይ የሚገኙ ክለቦች ቀልባቸው ያረፈባቸውን ተጫዋቾች ለማስፈረም ሽር ጉዳቸውን እያጧጧፉ ነው። ሳዲዮ ማኔን ለባየር ሙኒክ አሳልፎ ለመስጠት በንግግር ላይ የሚገኘው ሊቨርፑል በምትኩ ማንቸስተር ዩናይትድን ጨምሮ በበርካታ ታላላቅ ክለቦች እይታ ውስጥ ገብቷል። የነበረውን የቤኔፊካ አጥቂ ዳርዊን ኑኔዝን ለማስፈረም ከስምምነት መድረሱ ታውቋል። ሊቨርፑል ለዚህ የኡራጋይ አጥቂ ዝውውር 64 ሚሊዮን ፓውንድ የመጀመሪያ ክፍያ የሚከፍል ሲሆን አጠቃላይ ክፍያው እስከ 85 ሚሊዮን ፓውንድ እንደሚደርስ ይጠበቃል። በቀጣዩ የቻምፒየንስ ሊግ ውድድር የማይሳተፍ ከመሆኑ ጋር ተያይዞ የስመጥር ተጫዋቾችን ቀልብ መሳብ የተሳነው ማንቸስተር ዩናይትድ ኔዘርላንዳዊውን የአማካይ መስመር ተጫዋች ፍሬንኪ ዴጆንግን ለማስፈረም ከባርሴሎና ጋር ንግግር በማድረግ ላይ ይገኛል። አዲሱ የዩናይትድ አለቃ ኤሪክ ቴን ሃግ በአያክስ ጠንቅቀው የሚያውቁትን ዴጆንግን ማስፈረም በዚህ ክረምት ቅድሚያ የሰጡት የዝውውር ጥያቄ ሆኗል። ፖል ፖግባን ጨምሮ በርካታ ተጫዋቾችን በነጻ ዝውውርና በሽያጭ ሊያሰናብት የተዘጋጀው ዩናይትድ በባየር ሙኒኩ አጥቂ ሮበርት ሎዋንዶውስኪ ላይም ቀልቡን የጣለ ቢሆንም የፖላንዳዊው ልብ ግን ለባርሴሎና እንደሸፈተ ነው። አሌክሳንደር ላካዜትን ለሊዮን በነጻ ዝውውር መልሶ ያስረከበው አርሰናል የአጥቂውን ኤዲኒ ኬቲያን ኮንትራት ለማራዘም በመነጋገር ላይ ሲሆን የማድሪዱን ማርኮ አሴንሲዮን ጨምሮ ሌሎች ተጫዋቾችን የማዘዋወር ፍላጎት እንዳለውም በማሳወቅ ላይ ነው። ከቦሩሲያ ዶርትሙንድ ኤርሊንግ ሃላንድን ለማስፈረም ከዚህ ቀደም ስምምነት ላይ የደረሰው የሊጉ ሻምፒዮን ማንቸስተር ሲቲ የባርሴሎናውን ጋቪን ጨምሮ በሌሎችም ተጫዋቾች ላይ አይኑን እንደጣለም እየተወራ ይገኛል። አንቶኒዮ ሩዲገርን በነጻ ዝውውር ለሪያል ማድሪድ አሳልፎ ከሰጠ በኋላ ሉካኩን ደግሞ ለኢንተር ሚላን በውሰት ለመስጠት በመነጋገር ላይ የሚገኘው ቼልሲ ደግሞ የፒኤስቪውን ኢብራሂም አስካራን ወደ ክለቡ ለማምጣት ፍላጎት አሳይቷል። ምንም እንኳን የተለያዩ ክለቦች የዝውውር ስምምነቶችን በመፈጸም ላይ ቢሆኑም አርብ ዕለት ከተከፈተው ከእንግሊዝ ፕሪሚየር ሊግ የዝውውር መስኮት ውጭ የአብዛኛው የአውሮፓ ታላላቅ ሊጎች የዝውውር መስኮታቸው እንደ ጎርጎሳውያኑ ሐምሌ 1 የሚከፈት በመሆኑ ብዙዎቹ ስምምነቶች በፊርማ የሚጸኑት ከሐምሌ 1 ጀምሮ ነው። ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202 227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
ሰኔ 6 2014 ዓ.ም የጋቢና ቤ እዚህ ተጠናቀቀ። ስናስተናግዳችሁ ያመሸነው ኤደን ገረመው፣ መሰናዶውን እየመራው ኤልያስ አስማረ፣ በድምፅና ምስል ምህንድስናው ከመላው የአሜሪካ ድምፅ ስቱዲዮ ባለሙያዎች ጋር በመሆን ነው። በነገው ምሽት እንጠብቃችኋለን። እስከዛ ድረስ አስተያየት ጥያቄዎቻችሁን በአምሃሪክ ፌስቡክ ገጽ ላይ ለጋቢና ቤ እያላጣሩ ሰላም ጤና ይስጥልኝ።